Voice of America.
የላሊበላን ቅርስ እንታደግ በማለት የከተማዋ ነዋሪዎች ትናንትና ሰላማዊ ሰልፍ አካሂደዋል። ቅርሱ በሰው ሰራሽና የተፈጥሮ አደጋ ጉዳት እየደረሰበት ሲሆን ሙሉ ጥገና እስከሚደረግለት ተብሎ የተሰራለት ጊዜያዊ ጣሪያ ቅርሱን እየሰነጣጠቀው ነው ሲሉ የቤተክርስቲያኑ አስተዳዳሪ ስጋታቸውን ገልጸዋል። አስቴር ምስጋናው ዝርዝሩ ልካለች።
የኢትዮጵያን ቀደምት የስልጣኔ አሻራን የገለጠ የህንጻ ጥበብ ነው ቅዱስ ላሊበላ። ይህ ከአንድ አለት ተፈልፍሎ የተሰራው ውቅር አብያተ ክርስቲያናት ከ900 ዓመት በላይ እድሜ ያስቆጥሯል። እንደ አውሮፓውያን አቆጣጠር በ1978 ዓመተ ምህረት ከኢትዮጵያ አልፎ የዓለም ቅርስ ሆኖ ተመዝግቧል። ድንቅ የተባለው ይህ የታሪክ አሻራ በተለይ ከ100 ዓመት ወዲህ የሰው ሰራሽና የተፈጥሮ አደጋዎች ተጋርጠውበታል። በተለይ ከ10 ዓመት በፊት ለመንግስትም ሆነ ለዩኔስኮ ቅርሱ ጥገና እንደሚያስፈልገው በተደጋጋሚ በቤተክርስቲያኑ አስተዳዳሪዎች ጥያቄ ቀርቧል። የኋላ ግን ዋናው ጥገናው እስኪደረግ ድረስ ለ5 ዓመት ብቻ ከዝናብና ከፀሐይ እንዲከላከል ተብሎ የተሰራው የባሰውን ቅርሱን ለመጉዳት ምክንያት ሆኗል ይላሉ ምዕመናንና አስጎብኚዎቹ። ይህ ያሳሰባቸው የከተማዋ ነዋሪዎች ትላንት ላሊበላን እንታደግ በማለት ሰልፍ አድርገዋል። አስጎብኚ ቀሲስ ደምሴ አስተያየቱን እንዲሰጡኛል።
መቀለያው የቆመው ከአንዱ ቤተክርስቲያን አናት አሊያም በቤተክርስቲያን ውስጥ ከሚገኘው ታነል አናት ላይ የቆመ በመሆኑ በተለይ ቤተክርስቲያኖቹ ካሉበት የእድሜ ቆይታ አንጻር ድንጋው በእድሜ ብዛት እየሳሳና እየሳሳ የመጣ በመሆኑ ያንን ክብደት መሸከም በማይቻልበት ሁኔታ ነው። ስለዚህ እነዚህ ጥናቶች የመጀመሪያው ነገር የቆመው ፒለር የቆመው አንዱ ቤተ ጎልጎታ በሚባለው አናት ላይ ነው። ሌላኛው እንደገና በቤተ አባ ሊባኖስ አናት ላይ ነው። ሌላኛው እንደገና ከቤተ አማኑኤል ግርጌ ስር ወይም በውስጥ ለውስጥ ከሚገኘው ካህናት አናት ላይ ነው። ስለዚህ እነዚህ መጠለያ የቆሙባቸው አናቶች ወደፊት ለመደርመስ የሚያስችላቸው ሁኔታ ያለበት ሁኔታ በመሆኑ ይሄ እንዲጠና ተደርጎ ነበረ። ስለዚህ ሁለቱ ወይም ሶስቱ ድርጅቶች ያጠነጥናት የተለያየና በተለየ አካባቢውን ህዝብ በሚያምታታ ጉዳይ ላይ በመሆኑ አንደኛ ጥናቱ ህዝቡ የሚያውቀውና የሚያምንበት ራሱ ህዝቡ በአካል ያውቀዋል። ስለዚህ የቆመው አናቱ ላይ በመሆኑ የቆመው ከታናሉ ላይ በመሆኑ የቆመው ከቤተ ክርስቲያኑ ራስ ላይ በመሆኑ ምንም ጥርጥር የለውም። ሌላ ጥናት ሳይንቲፊክ የሆነ ዝርዝር ሁኔታ ሊያስፈልግ አይችልም። ስለዚህ በዚህ መሰረት ይሄ መጠለያ ምንም ሁለተኛ ሶስተኛ አማራጭ አይኖርበት መነሳት አለበት የሚል ጥያቄ ነው ለተደጋጋሚ ጊዜ ሲቀርብ የነበረው። ስለዚህ ይሄ ጥናት በተለያዩ አካላት የተጠና ጥናት ስለነበረው
የቤተ ክርስቲያኗ ዋና አስተዳዳሪ አባ ጽጌ ስላሴ መዝገቡ እንደሚሉት የቅርሱ ጥገና በመንግስትም ሆነ በዩኔስኮ ትኩረት እንዳላገኘ ይናገራሉ።
10 ዓመት በፊት እነዚህ የተጎዱት አብያተ ክርስቲያናት ጥገና እስከሚደረግላቸው ዓለም አቀፍ ምርምር ተደርጎ በምን ይጠገናሉ፣ ማን ይጠግናቸዋል የሚለው እስከሚጠና ድረስ አሁን ባሉበት ፀሐይና ዝናብ ቢያልፍባቸው ጉዳታቸው ስለሚጨምር ተብሎ በአውሮፓ ህብረት ሰን ለአራቱ ወይም ለአምስቱ አብያተ ክርስቲያናት መጠለያ ተሰርቶላቸዋል። እነዚህ መጠለያዎች የተቀመጠላቸው ጊዜ በነበረ በጊዜው የተገለጸው ከ5 ዓመት በላይ አይቆዩም። ከዛ ድረስ የሚጠገንበት ቴክኖሎጂ ተገኝቶ ቅርሶቹ ተጠግነው ይነሳል ወይም ደግሞ ዘላቂ የሆነ መጠለያ ይሰራላቸዋል የሚል ቃል ነበር የተገባው። ሆኖም ግን እነዚህ ከ5 ዓመት በላይ አይቆይም የተባሉት መጠለያዎች አሁን ከ10 ዓመት በላይ አስቆጥረዋል። ጊዜያቸው ከማለፉም ባሻገር የተሰሩበት ብረት በጣም ከባድ እና እያንዳንዱ ትንንሽ ብረቶች የሚባሉት ሳይቀር በክሬን ነው እየወጡ የተሰሩት እና በጊዜው የነበረው የአካባቢው የነፋስ መጠንና አሁን ያለበት የነፋስ መጠን በሙያተኞች ሲጠና እጅግ ልዩነት አለው። አሁን ኃይሉ እየጨመረ መጥቷል፣ የነፋሱ ኃይል። በዚህ ምክንያት ምናልባት ከባድ ነፋስ ወይም ደግሞ የመሬት መንቀጥቀጥ ቢፈጠር ራሳቸው ምንም አይሆኑም። በላይ ያለው ብረት ግን በራሳቸው ከቅርሶቹ ላይ ከወደቀ ያጠፋቸዋል በሚል ስጋት አሁን መጠለያው የሚያሳየው ክፍተት ስላለ እንዲነሳ የሚል ያው መንግስትም አምኖበት የዩኒስኮ ባለሙያዎችን በተደጋጋሚ አምነውበት በአሁኑ ጊዜ ጥናቱ አልቆ ተግባራዊ እንዲሆን በማለት የተወጣ ሰልፍ ነበረ።
አባ ጽጌ ሥላሴ ያክለው ቅርሱን ለመጠገን የሚያስፈልገው ወጪ 300 ሚሊዮን ብር ሆኖ ሳለ የኢትዮጵያ መንግስት ግን በዚህ ዓመት የመደበው 20 ሚሊዮን ብር ብቻ ነው። በተደጋጋሚ ጥናት እየተደረገ ነው፣ ጥናቱ ተጠናቋል ቢሉም 5 ዓመት ሙሉ ጠብ ያለ ነገር የለም ነው ያሉት። ጉዳዩን የሚመለከተው የኢትዮጵያ ቅርስና ጥበቃ ባለስልጣን ነው። ዋና ዳይሬክተሩ አቶ ዮናስ ደስታ ትላንት ከአማራ ቴሌቪዥን ጋር በነበራቸው ቆይታ ጥገናውን ለማስጀመር ጥናቱ የተጠናቀቀ ሲሆን የበጀት ችግር እንዳጋጠማቸው ይናገራሉ።
ጥናት ብቻ ሳይሆን የፓይለት ፕሮጀክቶቹን እና ከነሱ ጋር የተገኙትን ውጤቶች ሪፖርት ለዩኔስኮ አቅርበን ባለፈው ግንቦት ወር የዩኔስኮ ኢክሮም እና አይኮሞስ የፊልድ ምዘና እዛው ላሊበላ ድረስ መጥተው አከናውነው እነሱም ይሄን አይተው ያደረግነውን ጥረት ጎልብቶ ለሁሉም አብያተ ክርስቲያናት ይሄን ነገር በማከናወን ቅርሶቹን ልንታደግ እንደሚገባ የያዝነው አቅጣጫ ትክክለኛ ተገቢና ይሄን ተሞክሮ እንደገና ወደ ተግባር በማስፋት ሊከወን እንደሚገባ የሚያሳይ ሪፖርት ባለፈው ሳምንት ቀርቦልናል። ብዙ ነው የሚጠይቀው የፋይናንስ አቅም በአንድ ጊዜ ስራዎችን ለማከናወን። ስለዚህ የፋይናንስ አቅሙ ከባለስልጣን መስሪያ ቤቱ አቅም በላይ ስለሆነ ሁሉም ለዚህ ግብዓት ሊሆናቸው የሚችሉ አካላት እዚህ ጉዳይ ላይ ልዩ ትኩረት ሰጥተው ድጋፍ እንዲሰጡን ነው በተደጋጋሚ እየጠየቅን ያለ ነው። ዓለም አቀፍ የሆኑ ኮንትራክቶች ውስጥ ለመግባት የግድ የፋይናንስ አቅሙ በእጃችን ሊኖር ይገባል። ስለዚህ ያንን የማረጋገጥ ስራ ነው ላለፉት ሁለት ወራት እየሰራን ያለ ነው።
አቶ ዮናስ አክለው በቅርቡ በየደረጃው ከሚገኙ አካላት ጋር ምክክር በማድረግ የቱሪዝም ልማት ፈንድ የተቋቋመ ሲሆን ህዝቡ ድጋፍ እንዲያደርግም ጥሪ አቅርበዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር።